ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ 15 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ታህሳስ 5 ቀን 377 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና በማስከተልም ለዕለቱ ያዘጋጀነውን ሀተታ እናሰማለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው የነበሩ ሁለት ጽሑፎችን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን
በትግራይ ያለ ሁኔታ በተሟላ መልኩ ለማወቅ ባይቻልም አንዳንድ መረጃዎች እየወጡ መሆናቸው እየተነገረ ነው። ዋና ከተማውን መቀሌን ጨምሮ በአንዳንድ የትግራይ አካባቢዎች የመብራት የስልክ አገልግሎቶች ተጀምሯል የተባለ ሲሆን አገልግሎቶቹ ከተሟሉ ምናልባት በሚቀጥሉት ቀናት በትግራይ የተለያዩ አካባቢዎች ግጭቶች ለመካሄዳቸውና ለመካሄዳቸው ሆነ ነዋሪዎች ስለሚገኙበት አጠቃላይ ሁኔታ ግለተኛ ከሆኑ ክፍሎች የተሟላ መረጃዎች ማግኘት ይቻላል የሚል ግምት አለ። ይህ በእንዲህ እንዳለ ያገዛዙ መሪና ከፍተኛ የጦር መኮንኖች እሁድ ታህሳስ 4 ቀን በመቀሌ ከተማ ተገናኝተው መሰባሰባቸው ታውቋል። በዚህ ስብሰባ ላይ ያገዛዙ መሪ በወንጀል ከሚፈለጉት የወያኔ ቡድን መሪዎች መካከል አሁንም ያልተያዙ መሆናቸውን ገልጾ ጦርነቱ ሊያበቃ የሚችለው እነዚህ ግለሰቦች በቁጥጥር ስር ሲውሉ ብቻ ነው ብለዋል። ከዚህ በኋላ ያለው ትኩረት እነሱን አድኖ መያዝ መሆን እንደሚኖርበት አጽንኦት ሰጥቷል። የሰራዊት አዛዥ ተብየው በሰጠው ተመሳሳይ መግለጫ ከወያኔ ቡድን መሪዎች መካከል አንዳንዶቹ በገጠር ሌሎቹ ደግሞ በከተማ ተሸሽገው እንደሚገኙ ገልጾ እጅ የሚሰጡን ወደ ህግ ማቅረብ ጥረት የሚደረግ ቢሆንም እጅ በማይሰጡ ላይ አስፈላጊውን እርምጃ ይወሰዳል በማለት አስጠንቅቀዋል። እስካሁን በመያዝም ሆነ እጅ በመስጠት በቁጥጥር ስር የዋሉ የወያኔ ቡድን አመራር አባላት በርከት ያሉ መሆናቸውን በየጊዜው እየተነገረ ቢሆንም እስካሁን ፍርድ ቤት አለመቅረባቸው አነጋጋሪ ሆነዋል። በትግራይ ማዕከላዊ ዞን ጭላ ወረዳ የወያኔ ቡድን የደብቋቸው ከነበሩ ከ140 በላይ ቀላልና ከባድ ተሽከርካሪዎችና የተለያዩ ፈንጂዎች በሰራዊት የተያዙ መሆናቸው ተነግሯል። መኪናዎቹ የተገኙት በአካባቢው የሚገኘው የሰራዊት ኃይል አሰሳ በሚያደርግበት ወቅት ሲሆን የወያኔ ቡድን መኪኖቹን በዚህ አካባቢ የደበቀው ሰራዊቱ አይደርስበትም ከሚል ግምት በመነሳት ነው ተብሏል። ከዚህ በተጨማሪ የወያኔ ቡድን አባሎች ከሽሬ ከተማ ወደ 4 ኩንታል የሚጠጋ ወርቅ ዘርፈው የወሰዱ መሆናቸው ተነግሯል። የማዕድንና ነዳጅ ሚኒስቴር ዛሬ ባወጣው መግለጫ በሽሬ የወርቅ መሸጫ ማዕከል የነበረ 369.91 ኪሎ ግራም የሚመዘን ወርቅ በወያኔ ቡድን አባላት ተዘርፎ መወሰዱን በቦታው የነበሩ ሰራተኞች ሪፖርት ማድረጋቸው ተነግሯል። ወርቁ የተዘረፈው በእርግጥ በወያኔ ቡድን አባላት ነው ወይስ ወታደሩን ጨምሮ በሌሎች የተፈጸመ ድርጊት ነው የሚሉ ጥያቄዎች እየተነሱ ሲሆን በአስቸኳይ መጣራት ያለበት ጉዳይ መሆኑን ብዙዎች እየተናገሩ ይገኛሉ። በአሁኑ ወቅት ትግራይ ወደ ጠቅላላ ሰላም ተመልሷል ማለት አገዛዙ በሙሉ ልብ እየተናገረ ሲሆን ጦርነቱ ሲጀመር ገደብ ተጥሎበት የነበረው የትግራይ አየር ክልል አሁን ነጻ ሆኗል ተብሏል። በሌላ በኩል በመቀሌና በአካባቢው የቴሌፎን አገልግሎት ከተጀመረ በኋላ በመቀሌ ከተማ የሚገኙ ነዋሪዎች አግኝቶ እያነጋገረ የሚገልጸው የአጃንስ ፍራንስ ፕሬስ ጋዜጣ ነዋሪዎች በመቀሌ ከተማ የሰዓት እላፊ አዋጅ መተዋወጁንና በኃይል አዋጁን እያስከበረ ያለው የወታደር ክፍል አንዳንድ ዜጎችን ማጎላላቱንና አንዳንድ ነዋሪዎችን መግደሉን ገልጸውልኛል ብለዋል። ኤኤፍፒ ለቀረበው ዘገባ ተጨማሪ ማረጋጫ አልሰጠም። የሱዳን የሽግግር መንግስት ጠቅላይ ሚኒስትር ወደ ኢትዮጵያ ያደረጉት ጉብኝት በአጭር መቋረጡ ተነገረ። እሁድ ታህሳስ 4 ቀን የሱዳን ጠቅላይ ሚኒስትር ወደ ኢትዮጵያ የሄዱት ለሁለት ቀናት ጉብኝት ነበር የተባለ ሲሆን በግማሽ ቀን ጉብኝታቸውን ጨርሰው ወደ አገራቸው መመለሳቸው ታውቋል። የሱዳን ጠቅላይ ሚኒስትር በመጀመሪያ ወደ ኢትዮጵያ የሄዱበት ምክንያት በይፋ ያልተገለጸ ሲሆን ምናልባት በመሸሽ ላይ የሚገኙትን የወያኔ ቡድን አባላትንና አገዛዙን ለማደራደር ሳይሆን አይቀርም የሚል ግምታዊ አስተያየት ብዙዎች ዘንድ ሲሰጥ ቆይቷል። ጠቅላይ ሚኒስትር ጉብኝታቸውን ባደረጉበት የተመለሱት ለጥያቄያቸው አሉታዊ ምላሽ በመሰጠት ነው በማለት አንዳንድ ክፍሎች ቢያቀርቡም አገዛዙ የሱዳን ጠቅላይ ሚኒስትር በወያኔ ላይ የተወሰደውን እርምጃ እንደሚደግፉና ኢጋድ በሚባለው በቀጠናዊ የበየነ መንግስት ተቋም በኩል አስቸኳይ ስብሰባ ለማድረግ መስማማታቸውን ገልጸዋል። ተቋርጦ የነበረው የአባይ ግድብ ውይይትንም ለመቀጠል የተስማሙ መሆናቸውን ተነግሯል። በተያያዘ ዜና ሰኞ ታህሳስ 5 ሱዳን ከአሸባሪው ዝርዝር ውስጥ የወጣች መሆኑን የአሜሪካው የውጭ ጉዳይ መስሪያ ቤት አስታውቋል። በኢትዮጵያ በሚገኘው የናሚቢያ ኤምባሲ ውስጥ የሚሰራ አንድ ዲፕሎማት ባለቤት ሁለት ልጆቿን የገደለች መሆኑ የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። ሴትዮዋ ባካሄደችው የግድያ ተግባር ሁለት ልጆቿን ወዲያውኑ ሲሞቱ ሶስተኛው ልጅ ከፍተኛ ጉዳት ደርሶበት ሐኪም ቤት እየታከመ ይገኛል ተብሏል። በግለሰቧ ላይ ምርመራ እየተደረገ ቢሆንም እስካሁን በቁጥጥር ስር አልዋለችም ተብሏል። ግለሰቧ ልጆቿን ለመግደል የገፋፋት ምክንያት ምን እንደሆነ እስካሁን አልታወቀም። አድማጮቻችን የዕለቱ ዜና ዝግጅት ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ፍላ ቢያድር ይመለጣል። ድሮ ድሮ ምን ቢወዱ ባዕድን ጠላትን አይረዱ ይባል ነበር። ድሮ ድሮ በድንጋይ ዳቦ ዘመንን በል በታሪክ ማለፊያ ሳይሆን በያጋጠሚው ህዝብን አገርን የሚክዱ ተባዮች መሪ ተብለው በተሰየሙበትና ተመሪውም የመደናገር አፍቀሮ የሚወዘውዘው ሆኖ ሲገኝ ሽንፍላ ያው ሽንፍላ አይለወጥ አይጠራ ሆኖ በመቀጠሉ ዘረኛን ዘረኛ እየተካ ያገራችን ምጻትና መከራ የማያባራ ሆኗል። በሂደቱ ግን ህዝብ በተለይ የለም አለያም አለ ግን ጣላታችን ነው የሚሉት ግፍና ፍጅት ተፈጽሞበታል። በቀጣይ ሊፈጽሙበትም እየተዘጋጁም ናቸው። አምባገነኖች ሲጨንቃቸው ኢትዮጵያ የሚለው አነጋገር ካፋቸው አይለየም ብለውም የህዝብን ድጋፍና መስዋዕትነት ካገኙ በኋላ ያው ተመልሰው ዘረኞች እንደሚሆኑም አይተናል። ይህን መርሳት በውዴታ መጃጃል ብቻ ነው። ወገን በመቶ ሺህ በባድሜ ዛላምበሳ አልቆ ወያኔ ተመልሶ መሬቱን ለሻቢያ ሊሰጥ ተደረደረ እንጂ የተለወጠ አልነበረም። በዘረኝነቱ ከፍቶና ጸንቶ ቀጥሏል። ዋና ወዳጅ ሻቢያ ሆኖ መገኘቱ ምን ቢወዱ ጣላትን አይረዱ የሚለውን ምን ያህል እንደሚጻረር አሳይቷል። በየጊዜው በገዢዎች ሴራና ልፈፋ እንዳንወናበድ ከሥረ መሠረቱ የትግላችንን ይዘትና ግብ መዘንጋት የለብንም። ሕዝብ የመሬቱ ባለቤትነት ይረጋገጥለት ስንል በስመ ብሔር ለጨቋኞች ይተላለፍለት ለማለት አይደለም። ይህማ ከተነሳ መላው የአማራ ግዛት በአዴን ለተባለ ከሃዲ ቡድን ተለግሷል ነበር። ለሕዝብ ስንል በምር ለሕዝብ ነው። ለወያኔ አድረው ለነበሩና አሁን ደግሞ ለኮሎኔሉ ለተጎነበሱ መሬት ለመስጠት የተጀመረው ሴራ የሕዝብን ትግል የሚያበርድም የሚያስቆምም ሊሆን አይችልም። ጥያቄዎቻችን ከሕዝባዊ ሥርዓት እውን መሆን ጋር መያያዝ አለባቸው መሆኑን ስናስረዳ ዘመን አልፏል። ደርግ ባላባት ሆኖ ሲሰየም ጀምሮ ያልነው ነው። ኮሎኔሉም ሥልጣን ሲይዝና ያው ዘረኛው ሥርዓትም ስም ቀይሮ ሲቀጥል ሲነሳም አሌ ማለታችን ይታወሳል። ሕዝብ የራሱ ገዥና የአገሩን ባለቤት የመሆን መብቱን ተቀምቶ በባንዳ ቡችሎች ሞግዚት ሲሾምለት ለውጥ መጣ ማለቱ መቼም አይዋጥልንም። ሕዝብም ሽንፍላ ሲለጥ ብሩንዶ ሆኖ ከቶም መገኘት የለበትም። በአዴን አዴፓ ስለተባለ ከካህዲነቱ የቀነሰውም የለወጠውም የለም። ትላንት ኮሎኔሉን ደግፎ አሳምነው ጽጌን ያወገዘ ዛሬም ምን ቢለፍፍ የሕዝብ ወገን ሊባል የሚገባው አይደለም። ሕዝብ መሪዎቹን በጥንቃቄ መወሰንን ትቶ ቡከኑን ከሃዲውን ሁሉ መሪ አለቃ ሊል ከተነሳ መከራው መቼም እንደማያባራ መናገር ይቻላል። ኮሎኔሉ ዘረኛ በግል ሥልጣን ጥም ያበደ ነው ስንል አልሰማም ያሉ ሁሉ ለዚህ የፍጅት አባወራ ድጋፍና ጊዜን ሰጥተው ለከፋ መከራ ይኸው ዳርገውን ይገኛሉ። አረፋ ጨብጠው ሰምጠው አሰመጡን። በትግራይና ጎንደር ሜዳዎች ደሙን ያፈሰሰው ሕዝብ መሥዋዕትነቱ በከንቱ እንዳይሆን ለወናባጆችና ሴረኞች አዎ ለሆዳም አማራዎች ጆሮውን ሳይሰጥና ለምን ለትግል እንደተነሳ ላፍታም ሳይዘነጋ ትግሉን እንዲቀጥል ጥሪያችን መስተጋባቱ ተገቢ ነው። ኮሎኔሉ ጥሩ እየሰራ ነውና ለቀቅ አርጉት የሚሉን አሉ። ወያኔና ኮሎኔሉ ስለተጋጩ ብቻ የሕዝብ ፍላጎት ተሟላ፣ ተንጸባረቀ፣ ትግል አለቀ፣ ደቀቀ ማለት አይደለም። ዘረኛው ሥርዓት ከመላ ኢትዮጵያ መወገዱን ነው የምንሻው። በውስኑ ደግሞ በወያኔ መሬት የተቀማው መሬቱን አስመልሶ የመሬቱ የአገሩ ባለቤት እንዲሆን ያሻል። ይህ በውስኑም ሆነ በዘላቂውና መሠረታዊው ደረጃ ግብ ሳይሟላ እንዲያው ሲፈራረቁብንና ሲጨፍሩብን ማየት አሳዛኝና አሳፋሪም ይሆናል። እስከ መቼ የሚሉን አግባባላቸው። በደማችን የገበየነውን ታሪክ መማር መገንዘብ አቅቶን ነጋጠባ ዘረኛውና ሆዳሙ ሁሉ የሚያጃጅለንና ቀንበራችንን በእኛው ስምምነት የሚያጠብቅ ከሆነ ለነጻነትና መብት የታደልን ሕዝብ አይደለንም ማለት ነው። ወያኔ የሰረቀው መሬት ሁሉ ለሕዝብ ይመለስ አልን እንጂ የአማራውን መሬት ለወያኔ ለሰጡት ለነገዱና መሰሎቹ ይሰጥ ያለ ሰው የለም። ከሌባ ሌባ ማን ይመረርጡ ነው? አማራ ብልጽግና፣ አማራ ክህደት፣ ብልግና ጸረ ሕዝብነት ነው። ዛሬ ለአማራው ቆመናል የሚሉትም ቡድኖችና ግለሰቦች ሳይቀሩ በጸረ አማራ ስምሪትና ድርጊት የተጋለጡ መሆናቸውን ደጋግመን የገለጽነው ነው። ሆዳም ከሃዲ ብንል ጠንካራ ቃል መጠቀም ሳይሆን ማንነታቸውን ወያኔን ወያኔ በሉ ጁንታ በሚል ሸፍኖ ለማስቀጠል አትጣሩ የምንለው ከዚሁ ይያዛል። ሻቢያም ከኮሎኔሉ ጋር ሆኖ ነግጠመንጃውን አማራው ላይ ኢትዮጵያ ላይ እንደሚደግን እንደሚወድር ከወዲሁ እርግጠኛ ነንና ለባብን በጉያ ማስገባቱ ባጭር ይቀጭ ባይነን ያፓ ህዝብን አያታልልም አይሸነግልም አያደናገርም ለህዝብ የሚናገረው እቅጩን ሐቁን ብቻ ነው መራራ ቢሆንም ሐቁን ተናግሮ የመሸበት ያድሯል ነው እምነታችን መሬቴን መብቴን በሚለው ህዝብ ላይ በጋራ መዝመታቸው አይቀሬ ነው በቀድሚያም ህዝብን የሚከፋፍሉትን መሰሪዎች ያሰማሩና በኮሎኔሉ ስልጣን ማያሰሙን እንዳደረጉት አንድ የነበረውን ህዝብ ይከፍሉና ትግሉን አዳክመው ያጠቁታል ወያኔ አደር አማራዎች በስፋት እየተፈለጉ መሆኑን አላጣነው የተዘረፈው መሬት ለህዝብ ይመለስ ዘረኛ አገዛዝ ያብቃ ሁሉም የፖለቲካ ስረኞች ይፈቱ ስደተኞችን ለሻቢያ አሳልፈው መስጠቱ ባስቸኳይ ይቆም የሽግግር ሂደት አሁኑኑ ሰንደቅ ዓላማችንም ተመልሶ ይከበር ማለትም ወቅቱ ነው ውድቀት ለዘረኛው አገዛዝ ኢትዮጵያዊነት በትግላችን አቸናፊ ይሁን የሰማዕትን ደም በቀጣይ ትግል እናስከብር
ለሆዳም እህሉን ለነገረኛ ነገሩን ቢተውለት እንደሚተው ሊገል የመጣን ጠላት ቢለምኑት አይመለስም። አው መፍትሄው ተዘጋጅቶ መጠበቅ ብቻ ነው። ራሱን ያልጠበቀ አይን እንባ አያጸዳውም። ህዝብ ለውጥ ፈልጋለው ሲል ጃኬት እንደመለዋወጥ ያለ አድርገው አይተውት ነው መሰል አዲሱ ሹምና ጫፋሪዎቹ ደቡብ ሲሄዱ የደቡብ ህዝብ ነው ያሉትን ኮት፣ ምዕራብ ሲሄዱ የኦሮሞ ነው ያሉትን ኮት፣ ሰሜን ሲሄዱ የአማራ ነው ያሉትን ጃኖ ለብሰው የመለዋወጥን ባህሪ ሊያሳዩ ጥረዋል። እነዚህ ሰዎች ኢትዮጵያዊነት ምን ማለት እንደሆነ የገባቸው አይደሉም። መለስ ዜናዊ ኢትዮጵያን ለማጥፋት ያቀደበትን መላ ይዘው ቀርተዋል። ቢኖር ኖሮ እሱ ራሱ ስላልሰራው ፖሊሲው ለመናገር በማይደፍርበት ሁኔታ ላይ የሚሆን ሲሆን ያልገባቸው በቀመዝሙሮች ባልገባቸው ጉዳይ ገብተው ሲደናበሩ ላይ ያቸው የሚያስገርሙ ናቸው። ለመሆኑ ዘረኝነት በምን መልኩ ነው ማስተካከያ የሚደረግለት? እንደዚህ አይነቱ ድርጊት ዘረኞችን ለማስጨሰት የሚደረግ እንጂ የኢትዮጵያን ህዝብ አንድነት ለመጠበቅ የሚችል አይደለም። ለዘመናት የአብሮ መኖር ውጤት የሆነው ነጭ ልብስ ለመተካት የተሞከረበት በወያኔ ኢህአዴግ የተፈበረከ እንጂ ባህላዊነት የለውም። ሐቁ ከተገለጠ አብዛኛው ህዝብ በተለይ አርሶ አደሩ ልብሱ ኮት አይደለም። የአማራውም ሆነ የኦሮሞው ገበሬ ግፋቢል ካኪ ሱሪ በኩታ ወይም ቁምጣ በጋቢ ነው ልብሱ። በባህላት የሚጠቀመው ነጭ ልብስ ነው። ነጭ ልብስ ማለት በተነፋነፍ ሱሪና በእጀ ጠባብ ላይ ጣል በሚደረግ ነጠላ መዋብ ማለት ነው። ከዚህ በተረፈ መደበኛው ባህል ከቆዳ በተገኙ አልባሳትና በአሽንክታብ ጌጦች ራስን ማስዋብ ነው። ዘመናዊው አለባበስ ሲታወቅ ደግሞ የሱፍ ኮትና ቦላሌ ሱሪ፣ የካኪ ሶሪያን ሱሪና ኮት በአማራጭነት የቀረቡበት ነው። የኢትዮጵያ ህዝብ ክርስትናም ሆነ እስልምና ነጭ መልበስን የሚፈቅድ በመሆኑ የአለባበስ ባህሉ በአብዛኞቹ ማህበረሰቦች ማለትም በአማራው፣ በኦሮሞ፣ በጉራጌው፣ በወላይታው፣ በዶርዜ ውስጥ ነጭ ልብስም ሆነ ጋቢና ነጠላ እንደዚሁም ጃኖ የተለመደ ባህላዊ አለባበስ ነው። ይህ በወያኔና በኦነግ የዘር ፖለቲካ የተቃኘ የባህል አለባበስ ለውጥ እያንዳንዱን ማህበረሰብ በተናጠል የሚያሳይ እንጂ ኢትዮጵያዊነትን የሚተካ ወይም የሚወክል አይደለም። ምክንያቱም የሀገር ልብሱ የቆየ ባህላዊ አንድነትን የሚገልጽ ነውና፣ ምክንያቱም ሸማውን የሚሸምነው የጋሞ ህዝብ የሚለብሰው ግን ቢያንስ 4-5 ትላልቅ ቁጥር ያላቸው ማህበረሰቦች በመሆናቸው የተቀናጀ አሰራርን የተከተሉ መሆናቸው ይታያል። ይህ አለባበስ ከሃይማኖት መግለጫነት አልፎ በዓለማዊው ህይወትም ውስጥ የበዓላት ማድመቂያ ሆኖ በመስቀል በዓል፣ በዘመን መለወጫ በዓል ላይ የሚታይ ነው። ሌላ አዲስ ባህል የሚፈጠረው ለኢትዮጵያዊነት ሳይሆን ለወያኔ የክልል መታወቂያነት መሆኑ መታወቅ አለበት። ወያኔ ኢህአዴግ የማህበረሰቦችን መነጣጠል የሚፈልገው በመሆኑ ለሀገር ልብስም ሆነ ለሰንደቅ ዓላማ ደንታ የሌለው መሆኑን አሳይቷል። ስለዚህም የመለያያ ምልክቶች አድርጎ ቢጠቀም አዲስ ነገር አይደለም። ይህን አይነቱን የወያኔ ኢትዮጵያን የማፈራረስ እቅድ በኦነግ እየተሐገዘና በሆዳም ኢትዮጵያውያን እየተደገፈ በጋድ በማውጣት ጊዜውን እያፋጠነው ያለው አዲሱ ሹም አብይ አህመድ በለውጥና በመደመር ስም ህዝብን ማዋዛት በመቻሉ አሮጌው ወያኔ በአዲሱ ደቀ መዝሙሩ የወያኔ ካድሬ ተተክቶ ኢትዮጵያን እያጭበረበረ እንዲያፈርስ እድል ተሰጥቷል። ለነገሩ የኢትዮጵያን ህዝብ የማታለያ የፈጠራ ስራ ቢገዛው ኖሮ የሰይጣኑ ምልክት የአንድነት አርማ ነው እያሉ ሲሉት በተታለለ ነበር። ወያኔ ኢትዮጵያን በስውር ማስጠላት አላማው በመሆኑ ማህበረሰቦች በየክልል አርማቸው እንዲወሰኑና በሰይጣን ምልክቱ ምክንያት እንዲጠሉት ለማድረግ የሰራው ነው። የኢትዮጵያ ወጣት ከመጀመሪያው ጀምሮ በመቃወም ቢንገላታም ለወያኔ ተንኮል አልተበገረም። እስካሁንም የኢትዮጵያ ጠላቶችን ተቋቁሞ ያለው ወጣት በተለያየ ክስ ወደ ዘጠኛ ሲወረወር እንደኖረ ይታወቃል። አብይ አህመድ ከዚህ የተለየ ተልእኮ እንደሌለው እያስመሰከረም ነው። ሊገል የመጣን ቢለማመጡት አይለቅም እንደተባለው ያን ሁሉ የወጣት ድጋፍ አፈር አስገብቶ የአዲስ አበባን ወጣት አስሮ አሰቃይቷል። አብይ ለማጭበርበር እችላለሁ ብሎ የሚያደርገው እንጂ ነገሩ ወንዝ ይሻገራል ብሎ የሚያስብ ከሆነ የሚታዘንለት እንጂ የሚቀየሙት አይሆንም። ገና ብዙ ከሐቁ ሩቆ ያለ ሰው ነውና ሁሉም ተደርድሮ በሰላም የሀገሪቱ መጻኢ እድል ይወሰን ሲባል አይ ወያኔ ብቻውን መምራት አለበት የሚል ሰው በዚህ ዘመን ሲገኝ ምን አይነት ግምት ሊሰጠው ይችላል? ሀገራችን ለሶስተኛ ጊዜ በውጭና በሀገር አጥፊዎች እጅ ወድቃለች። እና አብይ ወያኔን ለማንገስ የተሰለፉ የድርጅት ካድሬዎች እንጂ የኢትዮጵያን ህዝብ ችግር ፈቺ የመሆን ፍላጎትም ችሎታም የላቸውም። የኢትዮጵያን ሞት ከማፋጠን የተላኩ መልእክተኞች ናቸው። ስለዚህ ህዝብ የተጠናከረ ትግሉን መቀጠል እንጂ በእነሱ ላይ ተማምኖ አይኑን ተጨፍኖ የሚጓዝ ከሆነ ከፊቱ የሚጠብቀው ሊወጣው የማይችልበት ገደል እንደሆነ መገንዘብ አለበት። የአብይ አሽቃባጮች ሀገር ወዳዶች ሳይሆኑ ጥቅም ፈላጊዎች ናቸው። የነ አብይ ስውር ዓላማ ባንድነን መዝሙር በኢትዮጵያ መፈክር ተሸፍኖ መቅረት እንዳልቻለ ያለ ጊዜው ተሻክሎ እነ ጀዋርና እነ በቀለ ገርባ ጋድ ባወጡት የእብሪት ቃልና ደንፋታ ሊታወቅ ይችላል። ከህዝብ የከላከላቸው የአብይ መንግስትም ጋሻ ጃግሬ ሆኖ እየተከላከለላቸው እንደሚገኝ እየታየ ነው። ለማንኛውም ኢትዮጵያዊ ሁሉ ሰንዳ በልን ማዘሙ ወቅታዊ ነው። ድል ለኢትዮጵያ ህዝብ እንደሚሆን ተረድተር ያለ
አሸጋጋሪ ኮሎኔሎች አደናጋሪ ሹም ሁሉን ክፍል አንድ የኮሎኔሉ ሽግግርና መዘዙ የኢትዮጵያ ህዝብ ስለ ጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ድርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ አስተባብሯል። መኢሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ የኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ኢትዮጵያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የተከሰ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በመጥቁ የነበረውን የጭቆና ፍርሃትና ያንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ፍርሃት ድምጥማጥ በጋራ ለማጥፋት ቋሚ ነጻና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው። ሂደቱና መንግስት ምስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመቀጠልም ዴሞክራሲን ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ስርዓት ለማስቀጠልና በወያኔ ኢህአዴግ ምርጫ በመናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ሁሉን ያጣው ተሰብሳቢ ግን የትግላችንን ውጤት ልቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳት በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንብቦ ግንዛቤ ቢወስድ
በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔ ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከተት የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱ ሹም ህዝብ አልመረጠውም፣ የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ እውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢህአፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን በሌላ በኩል ደግሞ ኢህአፓን ሹሙ እንደቆየበት ድርጅት እንደወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢህአፓ በነበሯቸው አቋሞች ተለያይተዋል። ወታደራዊ አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት። ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ጠጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ፣ የህዝብ ፍላጎት አክባሪ፣ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢህአፓነት መኢሶንና ኢህአፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ያባ ላባደር ያቸንፋል እና ቸንፋለን ሲል የነበረው ሐሳቡን ለመግለጽ ተከክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ፋሽስቱን ደርግና ቀጥሎም ዘረኛውን ወያኔ በታገሉና ህይወታቸውን ለሀገርና ለህዝብ በሰጡ ሰማዕት ላይም መቀለድ የሚፈቀጥ ወያኔነት ነው። ያፓን በተመለከተ አዲሱ ሹምና ወያኔ በቀጣይነት እየወሰዱ ስላሉት እርምጃዎች በሚቀጥሉት ክፍሎች የምንጠጅ ይሆናል። የሽግግር መንግስት ይመስረት፣ ሁሉን አቀፍ የሽግግር ሂደት ይጀመር፣ ወያኔ ትግላችን ተፋፍሞ ይቀጥል፣ ለህዝባዊ መንግስትና ለዲሞክራሲ የምናደርገው ትግል ገና ግቡን አልመጣም። በጸረ ህዝብ ጎራ ኢህአፓ ሊገባ መታሰብም የለበትም። ኢህአፓ ሶስት የጭቆና ስርዓቶችን በጽናት ታግሏል። አንዱን ከሌላው በማነጻጸር አዙሪት ደግሞ የሚገባ አለመሆኑን ደግሞ ደጋግሞ ገልጿል። ጭቆና በህዝብ ላይ አይድረስ፣ ዴሞክራሲ ይረጋገጥ፣ ፍትህ ይስፈን ሲል የተነሳ ድርጅት እንደመሆኑ መጠን ምንም ጭቆና አይኖር ባይ ነውናም ነው። በመሆኑም አንዳንዶች ዛሬ ባለማወቅም ሆነ በጥቅም የአጼውን ስርዓት ያዳንቁ ቢነሱም የነበረውን የፊውዳልና ኢፍትሃዊ አገዛዝ ለማስወገድ ድርጅቱ አቋም ይዞ ለመታገል መጣሩ ምስረታው በ1964 ዓመተ ምህረት ነበርና የሚፈጸተው አይደለም። የአጼው ስርዓት ሲወድቅና አብዮቱም በኮሎኔሉ ጓደኞች ማጅራት ሲመጣ ኢህአፓ በቆራጥነት በኢትዮጵያዊነት ታግሏል። በብሔረሰብ ደረጃና ይዘት ተሰልፎም አገራችንን አልጎዳም። የፋሽስቱን ደርግ መታገል ኢትዮጵያዊ ግዴታ በመሆኑም ሳያወላውል ታግሎታል። የማይካድ ከፍተኛ መስዋዕትነትንም ከፍሏል። ወያኔም በአሜሪካና አረቦች ድጋፍ ለስልጣን ሲበቃና ጊዜ ሲሰጠው ለልጃችን መለስ ብለው አዛውንቶች ሳይቀር ሲዘላብዱ በአገር አትቀልዱ ብሎ ወያኔን ታገለ እንጂ የወያኔ ተከታይ ወይም ተኮልኳይ መሆንን አልመረጠም። እነገሌስ በዚህ ጊዜ የት ነበሩ የሚለውን ወሳኝ ጥያቄ መልስ ስንሰጥ የግለሰቦችን ሆነ የኃይሎችን እውነተኛ ታሪክና አስተላለፍ በግልጽ መገንዘብ እንችላለን። ኢህአፓ ታገለ እንጂ መስዋዕትነትን ከፈለ እንጂ ወያኔዎችና አዲሱ ሹም እንደሚለው ህዝብ አላስጨረሰም። ህዝብ ጨራሾቹ ጠመንጃና ስልጣን የያዙት ሆነው ሳለ ሰለባቸው ለምንስ ይወቀሳል? ኢህአፓ ደርግንም ወያኔንም ታገለ እንጂ ለስልጣን ፍርፋሪ ሲል ለሆዱ በሚል ከነሱ አላበረም። ስለዚህም በወያኔ ጡጦ ያደጉ ማናቸውም ዛሬ ሊወቅሱት ሆነ ሊተቹት የሞራል ብቃት የላቸውም። ኢህአፓ ለህዝብ እኩልነት፣ ለሴቶች መብት፣ ለእምነት መብት ታገለ እንጂ ሁሉን ሊጨፈልቅና በሃይማኖት ሊደራጅና ድጋፍ ሊያገኝ ዘረኝነትን ሊያስፋፋ አልጣረም፣ አልታገለም። እናም እንደዚህ ሊሉ የሚችሉት ዛሬ ሹሞቻችን አይደሉም። በክፋትና ተንኮል የተጠነሰሱ መፈክሮችንና አቋሞችን ይዞ የተነሳ ሳይሆን ኢህአፓ ያነገበው መፈክር ትናንትም ዛሬም ኢትዮጵያዊ፣ ጥያቄው የሰፊው ህዝብ መሆኑና ሆኖም መቆየቱ በህዝብ የተመሰከረለት ነው። ስንቶቹ ሌሎች ናቸው ይህን ማለት የሚችሉና ሀቅ ነው ተብሎም የሚመሰከርላቸው? ኢህአፓ ለሻቢያም ሰግዶ አገርንም ህዝብንም አሳልፎ አልሰጠም። ለጥቅም ሲልም ለወያኔም ለአሜሪካም እጅ አልሰጠም። ይህን ሁሉ ዳግም ማስረገጥ ያስፈለገው በቀናው አቋምና መንገድ ላይ ያልነበሩትና ዛሬ በለት የቀናቸው ጉዶች አላግባብ ሊከሱት ሊወነጅሉት ተነስተው በማየታችን ነው። የትናንት ወያኔዎች መስራች የሆኑ ካድሬዎች፣ የወያኔ ተስፋፊነት አቀንቃኞችና ደጋፊዎች ዛሬ ተቃዋሚ ተብለው ተሞሽረው አሁንም በሚጠሉት ህዝብና ድርጅት ላይ ሲያቀረሹ እየሰማን ነው። የአባ በነበረው አቅም ሱዳንን ተጋጥሮ መሬት አላስቆርስ አለ እንጂ የአገራችንን መሬት አለማቋረጥ ለሱዳን በክህደት አልሰጠም። ከጠላት ጋር መቼም ሊቆራኝ ከጅሎ ቀርቶ አስቦም አያውቅም። ዛሬ ዜጎች ውሉን በየምክንያቱ ስተው ለምን ለአዲሱ ሹም ድጋፍ አትሰጡም ሊሉን ለቃጡት በተቻለ መጠን አቋማችንን ለማስረዳት ጥረናል። አዲሱ ሹም ህዝብ የመረጠው ሳይሆን የህዝብን ትግል ለማደናቀፍና ወያኔን ከጥፋት ለማዳን የመጣ መሆኑን ስለምናውቅ አደናገርን ከመረጠው ጋር አብረን መሰለፉን መቀበል አልቻልንም። ለምን በሚለው ላይ በተደጋጋሚ ያስረዳን በመሆኑ እዚህ ላይ መዘርዘሩን ባንፈልግም በቀጥታም ሆነ ባለን መንገዶች ለሹሙም ለራሱ ቢሆን እውን ለህዝብ ቆም ያለው ካሉ ምን ማድረግ እንዳለባቸው ነግረን ነበር። ያፋ በይፋ መድረኩ ከመጣየው ባሻገር በራሱ መንገድ ሊደበቁ የሚሞክሩትንም ጉዳዮች የማወቅ ችሎታ እንዳለው መርሳትም አይገባም። ማንኛውንም ፖለቲከኛ ወይም ቡድን በተግባሩ እንጂ ስለራሱ በሚያወራው መደምደም አይቻልም። ይህ የፖለቲካ ሀሁ ነው። በአዲሱ ሹም ጫማ ስር ሲወድቁ እያየን አልሰገዱም አከበሩ እንጂ ወዘተ ልፈፋ የሚያዋጣ አይሆንም። ወደ ቁም ነገሩ ስንመለስ አዲሱ ሹም የዋናዎቹን ወያኔዎች አቋም በመከተል ኢህአፓን የለም በሚል ፖለቲካ ሊያገል ከመሞከሩ ባሻገር የሚያውቀውን የኢህአፓ ስረኞችን ጉዳይ ላለማንሳት ወስኖ አሁንም አጣራለሁ ከማለት ሊያልፍ አልቻለም። ኢህአፓ አንድና አንድ ብቻ መሆኑን እያወቀ በዋሽንግተን ዲሲ ስብሰባው አንጃዎችን በኢህአፓ ስም ጋብዞ ከድርጅቱ ከወጣ 10 ዓመት በላይ የሆነውን ሽማግሌ ሲያዋርደው እንደነበረም ያልታዘበ የለም። የማያውቁና ሌላም ምክንያት ያላቸው ድርጅቱ አዲሱን ሹም እንደደገፈ አስመስለው ሊያስተራጩ ሞክረው ባጭሩ ተቀሽቷል። ያባ ከህዝብ እይታ ተደብቆ ከሹሙ ጋር የሚያደርገው ውይይት ባለመኖሩ ከሁሉ ድርጅቶች ጋር ለሽግግር ሂደት ለመወያየት ዝግጁ ሆኖ ተገኘ እንጂ በግል ድርጅት ጥቅም ደረጃ ከሰውየው የሚያቦካው ምንም አጀንዳ እንደሌለ ግልጽ አቋሙን አስተምቷቸዋል። ለማጨብጨብ ሳይሆን የህዝብን ፍላጎት ለማሟላት ለሚደረግ የቁም ነገር ውይይት ድርጅቱ እምቢ ያለ አልነበረም። የስብሰባዎች ዓላማ ምን እንደሆነ ሹሙ በሚኒሶታ ያደረገውን ጉብኝትና ማን ደምቆ ባንዲራውን ይዞ እንደመጣ በገሃድ ታይቷል። ለምን አማርኛ ተነገረ ከማለት አልፈው የኢትዮጵያን ሰንደቅ ዓላማ አውርደውና ቀምተው የሚጥሉ ኢትዮጵያ መንጋዎችን ነው ያስተናገዱት። ቅስማቸው ተሰብሮ የነበሩ ጠባቦችን እንዲያንሰራሩ አድርገዋል ብንል ስህተት አይሆንም። ሹሙ ማለትም በኢህአዴግ ማዕከላዊ አባልነት ለዓመታት የሰራው በግል ጠርቶ የሚያነጋግራቸውና የሚመጣጠረው ከነማን እንደሆነ አይተናል። ለማንኛውም ለዋሽንግተኑ ራት ግብዣ ኢህአፓ እንዲገኝ የሚከተለውን ግብዣ ልከውልን ነበር። ለኢፒአርፒ ግንቡን እናፍርስ ድልድዩን እንገንባ በሚል መሪ ቃል ከጁላይ 26 እስከ 30 በአሜሪካ ጉብኝት የሚያደርጉት ክቡር ጠቅላይ ሚኒስትር ዶክተር አብይ ከኢትዮጵያ ተፎካካሪ ፓርቲዎች ተወካዮች ጋር በዋሽንግተን ወተርጌት ሆቴል በሚያደርጉት ስብሰባ ላይ እንዲገኙ በክብር ተጋብዘዋል። ጠቅላይ ሚኒስትሩ ከፖለቲካ ፓርቲዎች ጋር በሚያደርገው ውይይት ድርጅቶ መሳተፍ እንዳለበት እናምናለን። ኢፒአርፒ በኢትዮጵያ ኤምባሲ በኩልም ይህን በአስተባባሪዎቹ በኩል ጥያቄ ስላላቀረበ እና ግንኙነት ባለመኖሩ ምክንያት አድራሻችሁን ስላላገኘን የመጀመሪያ የአቅራቢነት ጥሪ መላክ አልቻልንም። በዚህም መሰረት ካለን የጊዜ እጥረት አኳያ ለሌሎች ፓርቲዎች የተሰጠውን ለሶስት ደቂቃ የማቅረብ እድል እናንተ ማግኘት ፈታኝ በመሆኑ በታዛቢነት ሁለት የአመራር አባላት እንዲሳተፉ ተጋብዘዋል። ነገር ግን ጊዜያቸውን የማይጠቀሙ ፓርቲዎች ይኖራሉ ተብሎ ስለሚገመት እንዲሁም ጠቅላይ ሚኒስትሩ ተጨማሪ ሰዓት እንዲፈቅዱ ስለምንጠይቃቸው የማቅረብ እድል ይኖራል ብለን እናምናለን። በመሆኑም በሚከተሉት ርዕሰ ጉዳዮች ላይ ለሶስት ደቂቃ ለማቅረብ እንዲዘጋጁ እንመክራለን። ወይም ደግሞ በጽሑፍ ፕሪንት ተደርጎ የሚመጣ ሐሳብ ካቀረባችሁም በቀጥታ ለጠቅላይ ሚኒስትሩ እንዲደርስ ይደረጋል። በአጠቃላይ በሚከተሉት ዋና ዋና ሐሳቦች ላይ እንዲያጠነጥንና ከተጠቀሱት ሐሳቦች ውስጥ በከፊል መርጦ ወይም በሙሉ መዳሰስ ይቻላል። አንድ የብሔራዊ እርቅና አገራዊ መግባባት አስፈላጊነት፣ ሁለት ኢትዮጵያን ዴሞክራሲያዊ ማድረግ፣ ሶስት ፍትህና ፍትሃዊነት በኢትዮጵያ ናቸው። ለደህንነት ሲባል ከአንድ ፒኤም ጀምሮ በስብሰባው ቦታ ፎቶ ያለው ህጋዊ መታወቂያ ይዘው እንዲገኙ እናሳስባለን። ታዛቢ መናገር አይቻልም። ምናልባት ከተቻለና ክብርነታቸው ጊዜ ከጨመሩልን ለሶስት ደቂቃ መናገር ትችሉ ይሆናል። ያውም መናገሪያው ርዕስ በቀድሚያው በእነሱ ተወስኖ ተባለ እንጂ በራስ ግብዣው ግርግር ሹሙ ብዙ ሳይጠየቅ ከሩቅ ቦታ የመጡትንም ዘግቶ ባስቸኳይ ነው ጥሏቸው ሄደው። በዚህ ሁኔታ ተገኝታችሁ ለሹሙ ፕሮፓጋንዳ መሳሪያ ሆኑ የሚለን ይኖራል። ያውም አንድም የኢሃፓና ሌሎችም የፖለቲካ ስረኞች ከእስር ሳይለቀቁ። ሚኒሶታ ተደምርን ያሉ ኢትዮጵያውያን የሀገራችንን ሰንደቅ ዓላማ ሲጣልና ሲዋረድ ማየት ተገደዱ እንጂ ውርደትን ደገፉ እንጂ ምን አተረፉ? ክህደት የለመደባቸው ወራዶች አዲሱን ሹም ሲያወድሱ ተሰሙ እንጂ ህዝባችን ለሚሉት ምን ጥቅም አስገኙ? በዚህም በዚያም ግን ጸያፍ ጠባብነት ቀን ወጣለት ሊባል የሚገባ ነው። ተመልሶ ለጸረ ኢትዮጵያ ኃይሎች መድረክ መስጠት፣ በህዝብ ላይ ሊጨፍሩና ጸረ ኢትዮጵያ ጸረ አማራ ጸያፍ አቋማቸውን ያንጸባርቁ ዘንድ እድል መስጠት፣ ለአማራ አልቆለታል ኃይሎች መሳሪያ ተባባሪ መሆን፣ ጸረ ኢትዮጵያ ኃይሎች ይውደሙ፣ ጸረ ወያኔ ትግላችን ተፋፍሞ ይቀጥል፣ ጠባብነት የተወገዘ ይሁን። ስርነቀል ለውጥ ስንል ጥገና ሲሉ አለባብሶ ቢያርሱ ባረም ይመለሱ ተብሏል። አዲሱ ሹም በየጊዜው ስርነቀል ለውጥ በሚል ጉዳፍ ደርሷል ብሎ ጥገና ለውጥን ወደፊት አምጥቶ ብዙ ተናግሯል። ለምን የስርነቀል አማራጭ ተያዘ? ዲስኩሩ ሲንጋጋ ታሪካዊ ሀቅን ደፍጥጦ ማለፉ የተመረጠ በመሆኑ ስርነቀል ለውጥ ስንል ለምንና እንዴትን አጣጥፈን ማብራሪያ መስጠቱን መርጠናል። ታዋቂው የፖለቲካ ሰው ቀደም እንዳሉት አብዮት የእራት ግብዣ ወይም አስረሽ ምችው አይደለም። አብዮት የመረረ ትግልን ይጠይቃል፣ ደም ይፈሳል፣ ስቃይም ያጅበዋል። ይህን ወዶ የሚገባበት ልሙት ብሎ በግድ የሚነሳ የለም። አብዛኛው ሰው ያለው ህይወት አንድ ነው፣ ህይወቱን ይወዳል። ደሃ ስለሆነ ሞት ጉዳዩ አይደለም የሚሉ የቀበጡና ህሊና ቢስ የሆኑ ሀብታሞች ብቻ ናቸው። ሰው ህይወቱን ለመስዋዕት አደጋ የሚያጋልጠው የሚታገልለት ዓላማ ክቡርና ግዳጁ ሲሆን ብቻ ነው። አብዮትን በቀላሉ አይገባበትም፣ በቀላሉ አይዝም። ምን እንደሚጠይቅና ምን እንደሚያስከትልም ያውቃል። ህዝብ ወደ አብዮት ምርጫ የሚገባው ገዢዎቹ ለሰላማዊና ጥልቅ ለውጥ ጭራሽ ሆኖም ዝግጁና ፈቃደኛ ሆነው ሳይገኙ ነው። ይህ መብትና ዴሞክራሲን ከሚፈልግና ጭቆና ካስመረረው ህዝብ በኩል የሚጠበቅ ሲሆን ከገዢዎች ባለስልጣኖች አንጻር ደግሞ ቢለመኑ ለስርዓት ለውጥ ዝግጁ ሆነው ሳይገኙ በራሳቸው ላይ አብዮትን ይጋብዛሉ። ያጼ ኃይለ ሥላሴን ጨቋኝ አገዛዝ በጥገና ለውጥ ለማስኬድ አያሌ ሙከራዎች ተደርገው ከሽፈዋል። ወደ መፈንቅለ መንግስት ሙከራ የሄዱትም ብዙዎች ተሰቅለዋል። የህዝብን ብሶት የሚሰማ ጆሮ ጠፍቶ ያለው አማራጭ ያን ስርዓት በአብዮት መጣል፣ በትጥቅ ፍልሚያም መምታት ሆኖ እንደተገኘ ተመክሮ ይነግረናል። ለምንስ ስርነቀል ትግል ተባለ? ስርዓቱ የሚጠገን የሚሻሻል ባለመሆኑ፣ ህዝብ የጠላውን አገዛዝ ኳኩሎ ሊያስቀጥል ፈላጊ ባለመሆኑ፣ ጊዜ ያለፈበትን ስራት ለመጠገን መሞከር ከንቱ ልፋት መሆኑ በታሪክ የታየ በመሆኑም ነው። የአጼውን ስራት ሊያስወግድ የተነሳው አብዮት ስር ነቀል ለውጥን ሊያመጣ አልቻለም። ከመሰረታዊ ለውጥ አንጻር ብዙ እርምጃዎች ቢወሰዱም ስር ነቀል ከሆነው የህዝብ ፍላጎት አንጻር ዴሞክራሲ፣ ህዝባዊ መንግስት በህዝባዊ ሽግግር እውን ሊሆኑ አልቻሉም። ወታደራዊው ደርግ የህዝብን አብዮት ማጅራት መጥቶ ስልጣን ወደ እጁ አስገብቶ አምባገነንነትን አሰፈነ። ስለዚህም አዲሱ ሹም በስህተት ስር ነቀል ለውጥ የተባለው ጉዳት አመጣ ቢልም ጉዳት የተከሰተው የህዝብ ዴሞክራሲ ፍላጎት የታፈነው አብዮቱ ስለተደናቀፈ ነው። ስር ነቀል ለውጥማ ተካሂዶ በነበር አገራችን በህዝብ ፍላጎት አንጻር ከጭቆናና ኢዲሞክራሲያዊነት ተላቃ ነፃ በሆነች ነበር። ስር ነቀል ለውጥ በስልጣን ጥመኞች ባይገታ ኖሮም አገራችን ዴሞክራሲና ህዝባዊ አቅጣጫን ይዛ ተጉዛ ደርግ የሚባል ጭራቅም ባልመጣብን ነበር ማለት እንችላለን። የደርግን ፋሽስታዊ አገዛዝ ያመጣው የስር ነቀሉ ትግል ሳይሆን የስር ነቀሉ ትግል ሂደት በመደናቀፉ ነው። ደርግም ሲወድቅ ህዝብ የሽግግር መንግስት ፈልጎ የደርግ ስርዓት የሚጠገን ሳይሆን የሚፈርስና ወንጀለኞችም ለፍርድ መቅረባቸው ግድ የሚል ነው በሚል አቋም ሲይዝ ይህን ተጻሮና የራሱን የቧልት ሽግግር አካሂዶ በአምባገነንነት የተሰየመው ዘረኛው የወያኔ ቡድን መሆኑን የምንረሳው አይደለም። ስር ነቀል ለውጥ ማካሄድ አልተቻለም። የደርግ ስርዓትም ድራሹ የሚጠፋ እንጂ የሚጠገን የሚታደስ ከቶም አልነበረም። አዲሱ ሹም ሳይቀር ብረት አነሳን የሚሉት ሁሉ ይጥገና አይሆንም ብለው ያመኑ ነበሩ። በዚህ አቋማቸው የተሳሳቱ አልነበሩም። የሽብርን አገዛዝ ጠገንገን አድርገን እናስቀጥለው የሚል ጤነኛ ዜጋ ያኔ አልነበረም። ለሰላማዊ ሽግግር የተደረጉትን ሙከራዎች ሁሉ ደርግ ማክሸፉ ሊዘነጋ አይገባም። የደርግ አገዛዝ የመውደቅ አዝማሚያ ማሳየት ሲጀምር ግንቦት ሊንኮታኮት በህዳር ፈረንሳይና ጣሊያን መንግስታት ለቀውሱ መፍትሄ ለማምጣት የሽግግር ጉባኤን አስፈላጊነት ጠቅሰው ሊረዱም እንደሚችሉ ቃል ገብተው ኮሎኔሉ ግን ይህን አማራጭ እምቢ ብሎ ክተት አዋጅን አውጥቶ ወደ መጨረሻው ፈርጥጦ መጥፋቱን እናውቃለን። የአውሮፓውያኑ እቅድ እንዳይሳካም አሜሪካ ከጎርባቾፍ ጋር ተመሳጥራ ያደረገችውንና ያደረሰችውንም ጉዳት ታሪክ የሚረሳው አይደለም። አዲሱ ሹም መረዳት ተሳነው እንጂ ስር ነቀል ለውጥ ማለት ቀና የተሰሩትን ማጥፋት ማፈራረስ ማለት አይደለም። አቁይን ነገር ከተባለ የሹሙ ድርጅት ወያኔ ኢህአዴግ ነው የሀገራችንን ጦር ያፈራረሰው። ወንጀለኛን ከተራ አባል ሳይለይ ኢሰፓን ያፈረሰው ያገደው በጅምላ አማራውን ከመንግስት መስሪያ ቤቶችና ቁልፍ ቤቶች ሊመነጥር የተነሳው ይህን ጸረ አማራ ምንጠራ ዛሬ መቀጠሉን የሚክዱ ወያኔዎች ብቻ ናቸው። ጸረ ህዝብ አገዛዞች የሚጠገኑ ሳይሆኑ የሚወገዱ የሚፈርሱ ናቸው። ከዚህ አንፃር አዲሱ ሹምና እኛ የምንለየው ጥገናና አብዮት የሚለው የወቅቱ ዋና ጥያቄ ነው በሚል ሊያቀርብ የሚቀጣውና ለስር ነቀል ለውጥ የታገሉትን ሁሉ በአፍራሽነት ሊወነጅል ሊወቅስ መነሳቱ ነው። ወያኔ በጥገና ይለወጥ ማለት ምን ማለት ነው? ወንጀለኞች ለሰሩት ጥፋትና ላደረሱት ጥቃት ምንም አይጠየቁ ማለትስ ያዋጣል? ቁርሾን፣ ቂምን፣ ፍትህ ተጓደለ ቅሬታን ያስወግዳል? መልሱ ግልጽ ነው። በአሁኑ ጊዜ አዲሱ ሹም ሊያድበሰብሰው የሚሞክረው የህዝብ ጥያቄ ደም የፈሰሰበት ትግል ግብ የወያኔ ስርዓት ይወገድ ያክስም የሚለው ነው። ስር ነቀል ስንልም የወያኔ አገዛዝን ከመሰረቱ ከነዘረኛነቱና ነፍሰገዳይነቱ ከነጸረ አማራነቱ ጸረ ህዝብነቱ ያብቃ ይወገድ የሚል ነው። ይህ ነው የህዝብ ፍላጎት። አብዮት ከአገዛዝ ለውጥ በላይና ባሻገር ነው። የሚለየን ሹሙ ኢህአዴግን አጠናክረን እንቀጥላለን ሲል ህዝብ ወያኔ ከነግስ አንግሱ ይወገድ ማለቱ ነው። በቀጥታ አነጋገር ህዝብ ወያኔ ድራሹ ይጥፋ ወንጀለኞችም ይቀጡ ይላል። ሹሙ ደግሞ በእርቅ ሽፋን ነፍስ ሊዘራላቸው ተልኮና ሞክሮም ጠገቡበት እንጂ አሜሪካ ከውድቀት አድኗቸው ነበር። ህብረተ ሰቡን የሚለውጥና አብዮት ሁሉም ማይሉት በሽግግር ሂደት መከራውና ዘክራው ከመያቀርቡት አማራጭ ምናልባትም ሊገኝ የሚችል ነው። ኢህአዴግ ለምርጫ ይቀርባል እኔም ሁለቴ ብቻ ለምርጫ እቀርባለሁ ማለት የጸረ ወያኔን ትግል መደናቀፍ የሚያበስር እንጂ መፍትሄ ነው ብለን የምንቀበለው ሊሆን አይችልም። ማን ነው ሁለቴ ብቻ ነው ምርጫ ያለው? መቼስ የወያኔ አገዛዝ ተወገደ። የወያኔ መሳሪያ የሆነውን ኢህአዴግን አጠናክሬ አስቀጥላለሁ፣ ይህ የወያኔ ፍጥሩም ተጠናክሯል፣ ለምርጫ ያቀርበኛል ተብሎ እየተነገረን ስርነቀል ለውጥ ያስፈልጋል ስንል ወያኔን ከነስርዓቱ የሚያሰግድ ለውጥ ማለታችን ነው። አዲሱ ሹም እንዳመነውም በሚኒሶታ ሳይሆን በመላ ኢትዮጵያ በህዝብ ላይ ይህ ነው የማይባል ግፍ የፈጸመው ስርዓት ሲታደስ ሳይሆን ግብአተ መሬቱ ሲፈጸም ማየት ነው ህዝብ የሚፈልገው። ስለዚህም እየተስተዋለ በሐሰት አቀራረብና ትንተና ህዝብን ማሳሳትና ስርነቀል ለውጥን ከጥፋት ጋር ማቆራኘት የሚያዋጣ አይሆንም። አዲሱ ሹም አንድም በጸረ ሀብታነት በሌላ መልኩ ደግሞ የአሜሪካን ርዕዮት በሀገራችን ላይ ለማስፈን እየተናገራቸውና እያሰማቸው ያሉት አቋሞች አነጋጋሪ ሆነው ይገኛሉ። ከዚህ ቀደም የኢኮኖሚ መስመራችን የካፒታሊዝም ነው ብሎን ነበር። የመለስ ልማታዊ እድገት ቢያንስ በግልቡ ሲታይ ይህን የተበላ ካፒታሊዝም የነጻ ገበያ ኢኮኖሚ መርህ የተከተለ እንዳልነበር የምናውቀናውቃለን። ህዝባችንስ መቼ ለነጻ ምርጫ ደርሶ ነው ካፒታሊዝምን እንመርጣለን ሲል የተደመጠው? አዲሱ ሹም የአሜሪካን ፍላጎት ሊያሰምንብን መነሳቱ በዚህ የሚረጋገጣል። ህዝብ መክሮና መርቶ ይሁን የሚለው የፖለቲካም ሆነ የኢኮኖሚ ስርዓት ባንድ አውቅላችኋለሁ በሚል ግለሰብ ሆነ በአፍቅሮ አሜሪካ ባበዱ አዛውንት ምሁራን ሊቆች የሚወሰል ሊሆን አይችልም። ይህን መልእክት ለመሸጥም አዲሱ ሹም የታገሉ ድርጅቶችን የራሱን ሳይሆን ኢህአፓን በኮሚኒስትነት ሊከስም ሊያጥላላ ሞክሯል። ይህ ቅንነት የጎደለው አቋምና ንግግር ነው። እዚያን ጊዜ ግራ ያልሆነ ሶሻሊዝምን እንደ ስርዓት ያልደገፈ ቡድን ወይም እንቅስቃሴ አልነበረም። ኢህአፓ ደግሞ ግራ ክንፍ መሆኑና ዛሬም ለሶሻል ዴሞክራሲ መቆሙን የደበቀበት ጊዜ የለም። መርሃ ግብሮቹ ይፋ ናቸው። ሻቢያም ወያኔም ኦነግም ጀብሃም ወዘተ ሁሉ ግራ ክንፍ የነበሩ በመሆናቸው ዛሬ ጊዜና ምክንያትን ያላገናዘበ ወገዛ ማቅረብ የምዕራቦቹ ሎሌ ያሰኛል እንጂ አዋቂ አያስብልም። ለህዝባዊ ስርዓትና ለሀገራችን ሉዓላዊነት ታግለው የተሰዉት የተከበሩ ጀግኖች ናቸው እንጂ በተራ ቅራዝ ነጠቅ የኢምፔሪያሊዝም ቡችሎች የሚነቀፉም አይደሉም። ከዚህ ባሻገር አዲሱ ሹም አባል ሆኖ የታገለለት የወያኔ ድርጅት ምን ነበር? ኢህአፓ የመድበለ ፓርቲ ህብረተሰባዊ ዴሞክራሲ በሚልበት ጊዜ ወያኔ ማርክሲስት ሌኒኒስት ሊግ ትግራይን መስርቶ የኮሚኒስት ኮሚኒስት የአልባንያ ተከታይና የስታሊን አፍቃሪ ነኝ ብሎ በይፋ ወጥቶ ነበር። መድበለ ፓርቲ ዴሞክራሲ ያለውን ኢህአፓ ሰፊውን ህዝብ የከዳ የቡርዣ መሳሪያ በሚል በይፋ ያወግዘው ነበር። ይህን ድርጅት ነው አዲሱ ሹም ሲያገለግል የነበረው። ስለዚህም ዛሬ ተገልብጦ ቅራቅንቦ ክሶችን ሊያቀርብ ሲሞክር ትርፉ ትዝብትና ውሸታም አያርፍም የሚልን ትችት የሚያመጣበት መሆኑ አይቀርም። አለባብሰው ቢያርሱ ባረም ይመለሱ። የገማ የገለማውን ስርዓት ከስሩ ነቅለን ካልጣል ነው ስር ነቀል እርምጃ ካልወሰድንበት ያንሰራራል፣ ግፍና በደል ይቀጥላል፣ በየአደባባዩ ይደፉናል። ፍቅር እርቅ እያሉ ህዝብን ማደንዘዝ ማስተኛት ያብቃ። ስር ነቀል ለውጥ ነው መፈክራችን። የወያኔ ጠረኑም እንዲቀጥል ህዝብ አይፈልግም። ወያኔ ኢህአዴግን ጠግኖ ማስቀጠል ማለት የህዝብን ትግል ዋጋ ቢስ ውጤት አልባ ለማድረግ ቆርጦ መነሳት ማለት ነው። ችግሩ የግንዛቤ ድክመትና የስህተት ከሆነ በጊዜ ይታረም እንላለን። ማጠየቂያው ግን ያው ከልብ ወያኔነት ከሆነ በቀጣዩ ስር ነቀል ትግላችን የምናስወግደው ይሆናል። ጥገና ወይስ አብዮት በሚል ማደናገሩም አይጠቅምም። የአብዮት ይዘትም ሆነ ክስተቱ በቅድሚያ በወያኔ መወገድ የሚከሰት ነው። የወያኔ አገዛዝ ከነግስ አንግሱ ያክትም። ኢያዴግ አይከተልብንም። ጸረ ወያኔ ትግላችን አመጻችን ተጠናክሮ ይቀጥላል።